ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
እኛም ያለፍንበት ሁኔታዎች አሉ እና እነሱን ሁኔታዎች ትንሽ ፈገግ በሚያስደርግ የአሳሳል ዘይቤ በማድረግ ለማስተማር ነው። ማህበረሰቡን ወጣቱን ለማስተማር ነው።
ከሰሞኑ ልክ ያለፈን መጠጦስ በአስቂኝ አቀራረብ የቃኘ ስለ ወደረ አዲስ አበባ ላይ ተካሂዷል። ከአዘጋጆቹ ጋር ያደረግነው ቆይታ በምሽቱ ተካትቷል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። የምስልና ድምፅ ቅንብሩን ደግሞ ንጉሱ ታምሬ ያከናውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። አስቀድመን ከሶስት ወጣቶች ጋር እንተዋወቃለን። እኛ ለኛ የከፍተኛ ትምህርት ተቋማትን ለመቀላቀል ህልም ያላቸውን ትውልድ ኢትዮጵያን ለማገዝ የቆመ የወጣቶች አገልግሎት ነው። እስካሁን ድረስ ከ150 በላይ ተማሪዎችን በአስፈላጊ ምክሮችና አጋዥ ስልጠናዎች ካለሙበት እንዲደርሱ ያገዙ አገልግሎት የተመሰረተው የከፍተኛ ትምህርት እድል ውጣ ውረዶችን ለማቅለል ባለሙ ወጣት ትውልድ ኢትዮጵያውያን ነው። ከወጣቶቹ ጋር ያደረግነው ቆይታ በመቀጠል ይቀርባል። በመጀመሪያ ራሳቸውን ያስተዋውቃሉ።
እኔ አማኔ ላይ ያነባለው አንዱ የፕሮግራም መስራች እና በአሁኑ ሰዓት ደግሞ የፕሮግራም ኮኦርዲኔተር ነኝ። ከዩኒቨርሲቲ ሮቸስተር ቶይኮ ነው የተመረኩት። በአሁኑ ሰዓት ደግሞ ማስተርስን እየሰራ እገኛለሁ። ወደፊት ጎሌ ሜዲካል ስኩል የሚሄድ ነው ሀሳብ።
አመንቲ ተመስገን እባላለሁ። ዴሊ ውስጥ የቦርድ አባል ነኝ። ከጀመርኩ 3 ዓመት ሆኖኛል። በአሁን ሰዓት ኒውትሪሽንስት ነኝ። ዊክ ውስጥ እሰራለሁ እና ማስተርሴን በሄልዝ ፕሮሞሽን ማኔጅመንት ተመሪያለሁ።
ሰላም፣ ኤሎን አስመሮ እባላለሁ። በአሁኑ ሰዓት የሁለተኛ ዓመት የባዮሎጂ እና ባዮኬሚስትሪ ተማሪ ነኝ። የኤል ዩኒቨርሲቲ በ2022 ተመራቂ ነበርኩ። ከሃይ ስኩል የኢኤልኢ መንቲ ነበርኩኝ። በአሁኑም ዓመት ተመልሼ መንቶር አደርጋለሁ።
ይህንን እኛ ለእኛ የተባለውን አገልግሎት መርሃ ግብር ለመጀመር የገፋፏችሁ ምክንያቶች ምን ነበሩ?
ኢኤልኢን የጀመርነው 2020 ላይ ነበረ። ዱሪንግ ዘ ፓንደሚክ ሁሉም ነገር በተዘጋበት ጊዜ ነበር የጀመርነው። ግን ከዛ በፊት እኔና አራት አምስት ጓደኞች ሆነን የጀመርነው ፕሮግራሙን። ከዛ በፊት ኢንዲቪዥዋሊ እንረዳ ነበር ተማሪዎች። ኮሌጅ የገባን በኋላ ኢንዲቪዥዋሊ ሴማ መጻፍ እንዳለባቸው፣ ስኮላርሺፕ ምን አፕላይ ማድረግ እንዳለባቸው እንረዳቸው ነበር። የዛን የፓንደሚክ ላይ ሁሉም ነገር ሲዘጋ ለምን አንድ ላይ ለሰመር ብቻ ለምን አንረዳቸው? የተወሰነ ወርክሾፖች ኦርጋናይዝ አድርገን እንረዳ ብለን ነበር የጀመርነው። በዛ ሰዓት ስንጀምረው በጣም ብዙ ሰው አፕላይ አደረገ። ብዙ ሎካል ስንነግራቸው ያ ኤቨሪባዲ ዋዝ ሃፒ ንር ኢንትረስትድ ቱ ቢ ፓርት ኦፍ ዘ ፕሮግራም። በዛ ሰዓት እንደዛ ሲሆን ለምን እንደዚህ ከሆነ ለምን አንቀጥልም ይህን ፕሮግራም? ከዚህም በተረፈ አመቱ ሙሉ እርዳታውን እንቀጥልና የት እንደሚደርስ እኒ ብለን ነበር የጀመርነው።
በከፍተኛ ትምህርት ውስጥ ማለፍ ለትልቅ ስኬትና ለትልቅ ውጤት እንደሚያበቃ ሲነገር እንሰማለን። ሂደቱ የራሱ የሆኑ ውጣ ውረዶች እንዳሉ ይሰማል። ከሁለተኛ ደረጃ ትምህርት ወደ ከፍተኛ ትምህርት፣ ወደ ዩኒቨርሲቲ፣ ወደ ኮሌጅ መሄድ የሚፈልጉ ሰዎች የሚገጥሟቸው ችግሮች ምንድን ናቸው? እስቲ ከልምዳችሁ ንገሩኝ። አመንቲ፣ ወደ አንቺ ልመለስ።
ያው በመጀመሪያ ፕሮሰሱ ምን እንደሆነ አለማወቅ ነው፣ ወይም ደግሞ ከየት እንጀምር የሚለውን ነገር አለማወቅ ነው። ምክንያቱም መጀመሪያ ስትሆን ስፔሻሊ ላይክ ፋሚሊ ውስጥ አንተ የመጀመሪያ ከሆንክ እዚህ ሀገር ኮሌጅ ለመሄድ ፕሮሰስ የምትጀምረው ምን ማድረግ አለብን፣ ከየት መጀመር አለብን፣ የት ኮሌጆች አፕላይ ማድረግ አለብኝ የሚሉት። ከዛ ደግሞ ኮሌጅ አፕሊኬሽን ስናነሳ ደግሞ በውስጡ ብዙ እንትን የሚሉ ነገሮች አሉ። ኤሴ መጻፍ አለ፣ አስተማሪዎችን ሪኮሜንዴሽን መጠየቅ አለ። እነዚህ ነገሮች ከየት ጀምሬ የት ላድርገው የሚለው ቻሌንጂንግ ይሆናል አለማወቁ ማለት ነው። ለዛ ነው እኛም በዚህ ልጆችን ጋይድ ለማድረግ ስፔሻል ከሃይ ስኩል ከ9ኛ ክፍል ጀምሮ ስለሆኑ ልጆች ያሉን አብረውን ይቆዩና 12ኛ ክፍል ላይ ሲደርሱ ፕሮሰሱን ሊጀምሩ ሲሉ ዋን ቱ ዋን ደግሞ ወርክሾፖችንም በማዘጋጀት በዛ ስቴፕ ለመርዳት እንሞክረው።
እንግዲህ እናንተ በዘረጋችሁት መርሃ ግብር ውስጥ በርካታ ተማሪዎች ተጠቃሚ እንደሆኑ በከፍተኛ ትምህርት ተቋማት ውስጥ እንደሚገኙም ሰምተናል። ከነዛ መካከል እንግዲህ አንዷ ዛሬ አብራን አለች። ኤሎን እኛ ለኛ በዘረጋቸው ተግባራት ውስጥ በመታቀፍሽ ምን አተረብሽ? በምን ደረጃ ተጠቃሚ ሆንሽ?
በብዙ ተጠቃሚ ያለው ነው። ለኛ ፕሮግራም ብዙ ልብስ ከፍተኛ ቦታ ያለው ድርጅት ነው። አማንን ፐርሰናሊ ነበር የምንተዋወቀው ሃይ ስኩል ከመግባቴ በፊት እሱ ነው ኢንቫይት አድርጎኝ መንቲ የሆንኩት። ከዛ ከአመንቲ ጋር በማችንግ ፕሮሰስ ውስጥ በሜጀር ወይ በኢንትረስት አላይን የምታደርገው ሰው ጋር ነው አብረን የምንመደበው። ከአመንቲ ጋር ተመሳሳይ የሳይንስና የሄልዝ ኢንትረስት ስለነበረን አብረን ሜንቶር የሆነች በጣም ከሚከብዱት ነገር ስለ 12ኛ ክፍል ኮሌጅ አፕሊኬሽን ፕሮሰስ ይሄ የብቸኝነት ስሜት ነው። እኔ ብቻ ነኝ ይህንን አፕሊኬሽን የምፈጽመው። አስተያየት የሚሰጠኝ ሰው ላይኖር ይችላል። የሚያግዘኝ ጥያቄ ሲኖረኝ ይረዳኛል ብዬ ማሰብ ሰው ላይኖር ይችላል እና ኤሴም በመጻፍ በሆነ ብዙ ኤሴዎች ይጠይቃል ወይ ስኮላርሽፕ ቢሆንም የክላስ የትምህርት ቤቶች አፕሊኬሽን ቢሆንም ብዙ ጽሁፍ ይጠይቃል። በሱ በጣም ፊድባክ በመስጠት በማሻሻል አግዛኛለች አመንቲ። ሌላው ደግሞ ወርክሾፖች በዚህ ፕሮግራም በሚደረጉት ስለ ተለያዩ ስኮላርሽፕ ኦፖርቹኒቲዎች ወይም እንዴት ሬዚሜ ኤዲት ማድረግ እንደሚቻል በጣም ረድቶኛል። ሶስተኛው ደግሞ አንዳንድ የኦፖርቹኒቲዎች ኢንተርንሽፕ ሊሆን ይችላሉ። አንድ በ14ኛ ክፍል ያለው የኢንተርንሽፕ ኢንተርን አድርጌ ነበረ እና እንዴት ለዛ ሮል አፕላይ ማድረግ እንደምችል እና ሬዚሜን እንዴት እንደማዘጋጅ በጣም ረድተውኝ ነበረ። አይ ቲንክ አብዛኛው ክፍተቱ የሚፈጠረው የሚመስለኝ ብቃት ሊኖር ይችላል፣ ፍላጎት ሊኖር ይችላል፣ ግን እዛ ቦታ ላይ ለመድረስ ያሉትን እሴዎች መጻፍ ወይም ሬዚሜን ማስተካከል ይረዳኛል ብዬ ማሰብ ሰው አልነበረም። እና አንድ መጨመር እንፈልገው ደግሞ የሚያስፈራም ጊዜ ነው። ፊውቸርህ የት እንደምማር ወይ የት እንደሚሄድ ከአንድ አመት በኋላ የማታውቅበት ጊዜ ነው። የዛን ጊዜ አብሮ ቆሞ አይ ትችላለህ፣ አንተም ሊሳካል ይችላል ብሎ ኢንካሬጅ የሚያደርግ ሰው በጣም ኢንቫሊዩብል ነው በዛን ሰዓት።
አማኑኤል፣ ወደ አንተ ልመለስ። ይህንን በማድረግ ሂደት ውስጥ ፈተና ጥለውብን ነበረ ግን ተወጥናችኋል የምትሏቸው አሁንም የሚገጥሟቸውም ካሉ ልታነሳቸው ትችላለህ? አበይት ፈተናዎች እና ተግዳሮቶች ምን ነበሩ?
አንድ ቻሌንጅ ያጋጠመን እስከዛሬ ብዬ ማስበው ሁላችንም የራችን ታይም ኮሚትመንት ያስፈልጋል። እሱን ታይም ከኑሯችን ውስጥ ከሁላችን ቢዚ ላይፍ አለን። እኔ ፎር ኤግዛምፕል ነው ማስተርስ ፕሮግራም ውስጥ ነኝ። ቲም ስኩል ነበረች ነው። ሁላችንም ዴዲኬት ታይም ስለምናደርግ ከዛ ወተን ለዚህ ፕሮግራም ታይም ዴዲኬት ማድረግ አንዱ እሱ ይከባድ ነው። ከዛ በተረፈ ደግሞ አንድ ነገር ችግር ብሎ የሚያጋጥመን እዚህ ላይ ተማሪዎች ከመጡ በኋላ ኢንተረስት ሆነው ይመጣሉ፣ ግን ፕሮግራሙ ከገቡ በኋላ ይህንን እናደርግ ስንላቸው ኢምፖርታንሱን አያዩትም። ያንግ ስለሆኑ ኢምፖርታንስ ሜንቶርሽፕ እኔ እዚህ ስመጣ በጣም አጋጥሞኝ ነበር። ቢካዝ አይደናን ነው ሀቱ ናቪጌት ሲስተም ምን ክላስ እንዳለብኝ አላውቅም ነበረ። ኮሌጅ አፕሊኬሽን ሲስተሙ ፈርስት ዋን እንግሊዝኛ በሰዓቱ አልችልም ነበረ እና የተወሰኑ ሰዎች ባያሉ ኖሮ አሁን ለምደደረስኩበት ቦታ መረስ አልችልም ነበር። ስለዚህ ለተማሪዎች ያንግ ሆነው ያንን ኢምፖርታንስ ኦፍ ይህንን ጋይደንስ አለማወቃቸው አንዱ እሱ ነው ችግር ብዬ የማስበው። አክቲቭ አይሆንም። ይህን ኢምፖርታንስ ኦፍ ቻሌንጂንግ ክላስ ለምንድን ነው የምወስደው ቀላል ክላስ እያለ ብለው ዲቪ ነው እንደዛ ብሎ ሊያስባሉ ይችላሉ። ግን ራሳቸውን ቻሌንጅ ባደረገ ጊዜ ወደ ኮሌጅ ትራንዚሽናቸው በጣም ያቀልላቸዋል። ዩዥዋሊ ጎላችን እኛ ተማሪዎችን የሚችሉት ደረጃ ላይ እንዲደርሱ ነው። ፋፕናች ዩኒቨርሲቲ እንዲገቡ ነው የምንፈልገው እና እዛ ደግሞ ገብተው እንዲወጡ እንፈልጋለን። መግባት ብቻ ሳይሆን እዛም ኮሌጅ ትራንዚሽኑን ኦቨርካም አድርገው ሌሎች ቻለንጅ የሚመጡትም ኦቨርካም አድርገው እንዲወጡ ነው የምንፈልገው እና ለዛ መሰረት ለመጣል አሁን እዚህ ሃይ ስኩል ላይ ያሉ ራሳቸውን ቻሌንጅ ማድረግ አለባቸው፣ ኢንቮልቭ ማድረግ አለባቸው። ሰው ኦልሬዲ ፕራክቲስ አድርገው ለዛ እንዲደርሱ ነው የሚረዳቸው። እዛ ከገቡ በኋላ በራሳቸው ተማምነው እንዲወጡ ይረዳቸዋል። ስለዚህ ያንን አለማወቅ በኢምፖርታንስ ሜንቶርሺፕ አንዱ ችግር ነው ብዬ አስባለሁ።
ወደ ኤሎን ልመለስና ከፍተኛ ትምህርት ከበቃሽ በኋላ ተመልሰሽ ደግሞ በአሁኑ ሰዓት ሌሎችን ለማገዝ እንቅስቃሴ ውስጥ እንደሆንሽ ሰምቻለሁ። እኔም ተመልሼ ከስሬ ላሉ ልጆች የመንገድ አመላካችነቱን ስራ ቀጥላለሁ እንድትይ ያደረገሽ ምክንያቱ ምንድን ነው? ፋይዳውስ ምንድን ነው? ማድረጉ
ትልቁ ነገር እዚህ ቦታ ለመድረሴ የራሴ ጥረት ብቻ አይደለም። በጣም ብዙ ሰው ነው በእኔ ትምህርት ኢንቨስት ያደረገው እንትን እና እንደ ግዴታም ብዬ ነው የማስበው። ኢንቨስት የተደረገበት ሰው እንደዚህ ሪሶርስ የሰጠው ሰው መልሶ መስጠት ለዛ ኮሚኒቲ ግዴታ ነው ብዬ አስባለሁ። የዛ ውጤት ስለሆንኩኝ በራሴ ብቻ እዚህ አልደርስም ነበረ እና ለሌላ ሰው በእኔ ባለፈበት እና አንዳንዴ ደግሞ ካለፍኩ በኋላ ወደኋላ ሳስባቸው አንዳንድ የምሰጣቸውን ምክር በዛም ቦታ ሆኜ ትልቅ ችግር የመሰለኝ ነገር ወይም እኔ አልደርስበትም ብዬ የማስበው ነገሮች ለካ አሁን ይህን ያህል ትልቅ አልነበሩም እና አንድ ነገር ብነግር ለአንድ ከኔ ከኋላ ላለ ሰው አንድ አድቫይስ ብሰጥ ይህንን ሰጀስት ባደርግ ብዙ ጭንቀት ብዙ አላስፈላጊ ጉዞ ሴቭ የሚያደርጉ ይመስለኛል አልፎ ላለ ሰው ወደኋላ ሲያስብ እና በአሁን ሰዓት ያው በምችለው መጠን ጊዜ እንደ ተማሪነት መጠን ጊዜ ብዙ ላይኖረኝ ይችላል። በማገኛቸው ጊዜ ኤስኤም ይሆናል የሆነ አፕሊኬሽን መላክም ሊሆን ይችላል በተቻለኝ መጠን እልካለሁ እና በጣም ደስ የሚለው የሚያበረታታውም ሌላ ሜንቶሮችን ማየት ነው። ለተማሪዎቻቸው ለመንቲያቸው ኢንቨስት የሚያደርጉትን ሰዓት ሳይ ያም በጣም ኢንስፓየር ያደርገኛል።
ይሄ አሁን የጀመራችሁት የእኛ ለእኛ ሜንቶርስ በትምህርት ዙሪያ የማማከሩ መንገድ የማሳየቱ መርሃ ግብር ደርሶ ማየት የምትፈልጉበት ደረጃ ምን እንደሆነ አጠር አጠር እያደረጋችሁ ንገሩ።
ሀሳባችን ወደፊት በጣም ብዙ ተማሪዎችን መርዳት አክሮስ ዩስ ናጅስ ዲኤምቪ አመት እንዳለችው በመላው አሜሪካ በየመርዳት ነው ሀሳባችን። ከዛ በተረፈ ደግሞ ሃይስኩል ተማሪ ብቻ ያሉ ሳይሆን ሚድል ስኩል ሌቭልም ወርደን እነሱንም ረተን ወደ ሃይስኩል እንዴት ብዙ ሪሶርሶች አሉ፣ በጣም ብዙ ኦፖርቹኒቲ መውሰድ የሚችሉበት አጋጣሚ ስላሉ እንዴት እነሱን ተጠቅመው ሃይስኩልም ሲገቡ እንዴት ትራንዚሽኑንም ስሙዝ ፓስብል እንዲሆንላቸው ነው ሀሳባችን።
እኔ ትልቁ ምለው እኔ እናንተ በተገናኘበት መድረክ ላይ ያየሁት ትልቁ ጋፕ ከወላጆች ጋር ያለው ነገር ነው እና ወላጆችን ልጆቼ እንዴት ነው ረዳለው የሚለው ወይም ደግሞ እንዴት ጋይድ ማድረግ እችላለሁ የሚሉትን በጣም ጋፕ አለ። ስለዚህ ሌላ ኮላቦሬሽን ከወላጆች ጋር ለወላጆች ትሬኒንግ በመስጠት ሊሆን ይችላል፣ እነሱም ደግሞ ያሳለፉበትን ለሌሎች ሼር ለማድረግ እሱን ኮኔክሽን መፍጠር እንፈልጋለን። እኛም ያሳለፍንበትን ሼር በማድረግ ከወላጆች ጋር ያለንን ኮላቦሬሽን በደንብ አጥብቀን መስራት እንፈልጋለን።
በጣም አመሰግናለሁ። አማኑኤል አመንቲና ኤሎን እኛ ለእኛ የተሰኘውን ትውልድ ኢትዮጵያንና ኤርትራውያን ተማሪዎችን ለከፍተኛ ውጤት ለማብቃት በማማከር ዙሪያ ስለሚንቀሳቀሰው መርሃ ግብር ስለነገራችሁን፣ ስላጋራችሁን ሀሳብ ሁሉ በጣም አመስጋኝ ነኝ። መልካም ሁሉ ይግጠማችሁ። በርቱ።
እኛም እናመሰግናለን።
ጋቢና ቪኦኤ ነው ከአሜሪካ ድምፅ እየተከታተላችሁ የምትገኙት። በመቀጠል ደግሞ ኤደን ገረመው በኬንያ ስደት ላይ የሚገኙ ጋዜጠኞች ስራቸውን እንዲቀጥሉ ስለሚያግዘው ማዕከል ትነግረናለች።
ስራ ዳውድ የጋዜጠኝነት ጉዞ በጎርጎሮሳውያን 2023 ተስተጓጉሏል። በሱዳን በሁለቱ ኃይሎች መካከል ጦርነት ሲጀመር ጋዜጠኛዋ ሀርቱም ከሚገኘው መኖሪያ ቤቷ ለመሰደድ ተገዳለች።
ከመኖሪያ ቤታችን ወደ ሌላ ክልል መሄድ ነበረብን። እዚያ 10 ቀናት ያህል ከቆየም በኋላ ሴቶች እንደሚጠለፉና እንደሚደፈሩ ሰማን። ያለኛ በጣም የሚያስፈራ ነገር ነበር።
ባለፈው ዓመት ግንቦት ወር ላይ ወደ ኬንያ የመጣችው ኢስራ ኑሯን ለማቋቋም እየጣረች ነው። ምስጋና ለሚዲያ ድጋፍ መርሃ ግብር ይሁንና የሚያግዛት አግኝታለች። መርሃ ግብሩ ተቀማጭነቱን በጀርመን ሀገር ባደረገው የመገናኛ ብዙሃን ትብብርና ሽግግር MICT እና እንዲሁም በአፍሪካ አጋሮቹ የሚተገበር ሲሆን በስደት ላይ የሚገኙ ጋዜጠኞችንም ያግዛል። ይህ ስራ በዚህ በምስራቅ አፍሪካና በሱዳን ግጭት ለተፈናቀሉ ጋዜጠኞች የፌሎሺፕና የትምህርት መርሃ ግብር ላይ የገንዘብና ህጋዊ ድጋፍ ማግኘት የቻለች ሲሆን ስራዎቿም ለህትመት በቅተውላታል።
ሶስት ጽሁፎችን ጽፌያለሁ እና እነዚህ ፕሮጀክቶች እየታዩ ነው። ስራዎችን ስልክላቸው ስለዚህ ነገር ብትጽፊ፣ በዚህ ነገር ላይ ብታተኩሪ የሚሉ አስተያየቶች ይደርሱኛል። ይሄ ጥሩ የመማሪያ መንገድ ነው።
ማዕከሉ እስካሁን ድረስ በዓለም ዙሪያ ላሉ 80 ጋዜጠኞች ድጋፍ ያደረገ ሲሆን ከዚህ ውስጥ 15ቱ በኬንያ የሚገኙ ናቸው። በዚህ መርሃ ግብር ለመሳተፍም የሚያመለክቱ ባለሙያዎችን የሚገመግሙ ቡድንም አላቸው። ጄ ዌግነር የመገናኛ ብዙሃን ትብብርና ሽግግር MICT ዳይሬክተር ናቸው።
መርሃ ግብሩ ከሶስት እስከ አራት ወር ጊዜ የሚፈጅ ሲሆን ሁለገብ አቀራረቡ ደግሞ በግለሰብ ደረጃ የሚሰጡ 7 ክፍሎች አሉት። እነዚህ የትምህርት ክፍሎች ስለ ደህንነት ሁኔታዎች፣ ስለ ማህበረሰብ ህይወት ድጋፍ፣ የአካላዊና የአእምሮ ጤና ድጋፍ እንዲሁም አካታችነትና የህጋዊነት ሁኔታን ያካትታሉ።
እንደ ዓለም አቀፉ የፕሬስ ማህበር በምስራቅ አፍሪካ IPAEA ያሉ አጋሮችም የጋዜጠኞቹን ስራዎች ከፍለው በመግዛት እንዲሁም ደግሞ ጋዜጠኞቹ ለስራ ሲሄዱ የሚያስፈልጓቸውን የፕሬስ ይለፍ ማረጋገጫዎችን በማዘጋጀት ያግዛሉ። በተጨማሪም ለጋዜጠኞቹ የስራ ቦታ ያዘጋጃሉ። ቬንቹራ ኬሪኮ የዓለም አቀፍ ፕሬስ ማህበር የምስራቅ አፍሪካ የመርሃ ግብር ስራ አስኪያጅ ናቸው።
ይሄ የጋራ የስራ ስፍራ እንዲሁም የፈጠራ ስራዎችን ሀሳብ የምናንሸራሽርበት፣ ነገሮችን በአዲስ መንገዶች የምንሰራበት፣ ልንቀጥለው በምንፈልግበት የምንሞክረው ነገር ትልቁ አካል ነው።
የመንግስታቱ ድርጅት የትምህርት የሳይንስና የባህል ተቋም ዩኔስኮ ግጭትና ጭቆና በየአመቱ በመቶች የሚቆጠሩ ጋዜጠኞች እንዲሰደዱ እያደረጉ ነው ሲል አስታውቋል። ሚሳኮ ኢቶ የዩኔስኮ የተግባቦት አማካሪ ናቸው።
የመገናኛ ብዙሃን ገጽታን ለማዳከም ተብሎ የፖለቲካ ጭቆና፣ የመሪዎች ትንኮሳ፣ የሚጽፉትን ነገር ቁጥጥር የሚደረግባቸው፣ በወንጀለኞች ቡድን የበቀል እርምጃ የሚደርስባቸው ጋዜጠኞች እናንተም አሏችሁ።
ጋዜጠኛ ኢስራ ዳውድን ጨምሮ በሱዳን 8.5 ሚሊዮን የሚሆኑ ሰዎች ባለፈው አመት በግጭት ሳቢያ መፈናቀላቸውን የዩኔስኮ ግምት ያሳያል። ኢስራ ወደ ሀገሯ የመመለስ ተስፋ አላት። እስከዛው ድረስ ግን የሚዲያ ማዕከሉ በስደት ላይ ያሉ ጋዜጠኞች መደበኛ ህይወታቸው እንዲጠበቅ ያግዛቸዋል። ለቪክቶሪያ አሙንጋ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
መግቢያችን ላይ ወደ አስተዋወቅ ነው መሰናዶ እንሻገራለን። ከሰሞኑ ልክ ያለፈን መጠጥ ጦስ በአስቂኝ አቀራረብ የቃኘ የስዕል አውደ ርዕይ አዲስ አበባ ላይ ተካሂዷል። ቅምቀማ የሚል ርዕስ የተሰጠ አውደ ርዕይ በሶስት ሰዓሊያን የተሰናዳ ሲሆን ከ30 በላይ ስራዎች ቀርቦበታል። ከሰዓሊያኑ መካከል ከተወሰኑት ጋር አጭር ቆይታ አድርገናል። አዲስ አበባ ከተማ ላይ መናገሻውን ባደረገው አትሮኖስ የሥነ ጥበብ እልፍኝ ውስጥ ቀልብ ሳቢ ሥራዎችን ሲሰሩ የባጁ ወጣቶች ዓመት አልፎ ዓመት ሲተካ ለይደር የማያቆዩት የጋራ ኪናዊ ድግስ አለባቸው። ከ10 ዓመታት በላይ የቆየው ይሄ ድግስ ማኅበረሰባዊ ትኩረት የሚሹ ጉዳዮች ሳቅና ፈገግታን በሚያላብሱ የካርቱን ስዕሎች ተዋስተው የሚቀርቡበት አውደ ርዕይ ነው።
በተለያየ ታይትሎች ላይ ነው ስንሰራ የነበር ነው። ለምሳሌ በሴተኛ አዳሪዎች ዙሪያ ሊሆን ይችላል። በትራፊክ አደጋዎች ዙሪያ የሰራናቸው ነበሩ። በሽንት ቤት ዙሪያ፣ በተለያዩ ርዕሶች ላይ ፒክ ያደረግን ካልተሳሳትኩ ለ13ኛ ዙር ነው ይህን ቅምቀማ የሚለውን ኤግዚቢሽን አዘጋጀ ነው።
የሰማችሁት ሲራክ ይልማን ነው። ከ20 ዓመታት በላይ በሥነ ጥበብ ባለሙያነትና በመምህርነት የቆየው ሲራክ ቅምቀማ በሚል በተሰየመው ልዩ አውደ ርዕይ ላይ የስዕል ስራዎቻቸውን ካቀረቡ 3 ባለሙያዎች መካከል አንዱ ነው።
በየዓመቱ በምናቀርባቸው ኤግዚቢሽኖች በአስተማሪነታቸው በጣም እንግዲህ ትልቅ ፊድባክ የምናገኝ ሁልጊዜም ቢሆን፣ ምክንያቱም የምናነሳቸው ርዕሶች ቀላል የሚባሉ አይደሉም፣ ፈገግታን የሚፈጥሩ ናቸው። እንደገናም ደግሞ በወጣቱ ዙሪያ በተለይ እንደ ቀልድም ተብሎ የሚነገሩ ነገሮችን የምርም የተፈጠሩ ነገሮችን ነው ወደ ኮሚክ አርት ቀይረ ነው የምንሰራው።
አውደ ርዕዩ ልክ ያለፈ መጠጥን ጦስ በካርቱን ስዕሎች ይቃኝ ነው። ከበድ ላለው አውድ ፈገግታን የመጫር አቅም ያለውን የካርቱን ስዕል ጥበብ ለምን እንደመረጡ ሲራክስ ያስረዳ።
ካርቱን አርት ያው እንደሚታወቀው የተለያየ አይነት ካርቱን አርት አለ። ግን እነዛ የተለያየ አይነት የካርቱን አርቶቹ በውስጣቸው ግን የሂውመር ወይንም ደግሞ ትንሽ ፈገግ የማስባል ነገሮች ካራክተሮች ይሰጣቸዋል። በእነዛ ካራክተሮች ውስጥ ግን ትልቅ መልእክት ይተላለፋል። እንደው የማሳቅ ትንሽ የማዝናናት አይነት ባህሪ ውስጣቸው እየተደረገ የማልቀስን ስሜት ራሱ በማሳቅ ባህሪ ውስጥ ነው ተላለፍ የሚጠበቅበት። ይሄ ከመጠጥ ጋር በተያያዘ አሁን ላይ እንግዲህ ወጣቱም እየሆነ ያለውን ነገር እናያለን። ትንሽ መስመር የሳተም ይመስላል። እኛም ያለፍንበት እውነታዎች አሉ እና እነሱን እውነታዎች ትንሽ ፈገግ በሚያስደርግ የአሳሳል ዘይቤ በማድረግ ለማስተማር ነው። ማህበረሰቡን ወጣቱን ለማስተማር ነው።
ቅምቅማ በተሰኘውና ጥምረት ለኢትዮጵያ በተሰኘው ተቋም በተደገፈው አውደ ርዕይ ላይ ስራዎቻቸውን ካቀረበ ወጣት ሳሊያን መካከል አንዱ ላይኩን ግርማ በበኩሉ የካርቱን ስዕሎች በተለይም የወጣቶችን ቀልብ በመሳብ ረገድ ያላቸውን አቅም ያነሳል።
ቀለል ያለ ሊመስል ይችላል፣ ግን ከወጣት ከሆኑ ወይም ደግሞ ይሄ ከዚህ ከመጠጥ ጋር በተያያዘ ሀሳቦች ስናነሳ በቀላሉ ሀሳብን ከነዚህ ወጣቶች ጋር ለመረዳዳት እንዲመች ተብሎ የወጣ ርዕስ ነው። በዚህ ኤግዚቢሽን እንግዲህ ወደ 30 እና 32 የሚሆኑ የካርቱን ስራዎች ቀርበዋል። ከዛ ውስጥ እንግዲህ 3 ሰዓሊዎች ነን። ከ3ቱ ሰዓሊ እኔ 10 አካባቢ ደርሶ ሰርቻለሁ።
ከአመታት ላላነሰ ጊዜ ብሩሽና ቀለምን እያገናኘ ውብ ስራዎችን ለእይታ ሲያቀርብ የቆየው ላይኩን የስነ ጥበብ ስራዎች ማህበረሰባዊ ንቃትን ለመፍጠር ያላቸውን አቅም ደጋግሞ ይናገራል። በአውደ ርዕዩ ላይ የተካተቱትን አይነት በቀላል ለተመልካች የሚገቡ ስራዎች ደግሞ ይበልጥኑ አይን ከፋች ስለመሆናቸው ያወሳል።
አርት ደግሞ ራሱን የቻለ ሚዲያ ነው። እንግዲህ ከጋዜጣው፣ ከቲያትሩ ወይም ደግሞ ከቴሌቪዥኑ ከምናገኛቸው ሚዲያዎች በተለየ ቀለምና መስመር ሀሳብን የመግለጽ አቅሙ ከፍተኛ ስለሆነ ስነልቦናዊ ፋይዳውም ከፍተኛ ስለሆነ በዚህ ጥበብ ውስጥ እነዚህ ማህበራዊ የምንላቸውን እለት ከእለት የምናያቸውን ሰዎች የሚያደርጓቸውን ድርጊቶች ማስተላለፋችን ከአርት ሰዎች ጋር ካለው ግንኙነት ባለፈ ታሪካዊ የሆነ ባህላዊ የሆነ እሴቶችን ለሚቀጥለው ትውልድ የምናስተላልፍበት ትልቅ ፋይዳ ያለው ሚዲያ ነው ብዬ አስባለሁ አርት። ስለዚህ ይህንን ሀሳብ በዚህ ውስጥ በማስተላለፋችን ጥሩ ነገር ለሚመጣው ጀኔሬሽን የምናቆይ ይሆናል ብዬ አስባለሁ። ምክንያቱም እንደ ቀልድ አናየውም። ለ14ኛ ጊዜ በአኗል የካርቱን አርት ኤግዚቢሽን ማለት በኢትዮጵያ ውስጥ በእርግጠኝነት በሙሉ ልብ መናገር እችላለሁ። ምናልባት አላቅም ሌሎች ተቋማቶች ይህን አዘጋጅቶ ሊሆን ይችላል፣ ግን ይሄ ጥምረት ለህይወት የሚያዘጋጀው ፕሮግራም አኗሊ ማህበራዊ እሴቶች ላይ ማህበራዊ መስተጋብሮች ላይ እነዚህ የምናያቸውን ዕለት ከዕለት የሚሆኑ ክንዋኔዎችን የምንገልጽበት ትልቁ ማስተላለፊያ ካርቱን አርት ኤግዚቢሽን አኗል ኤግዚቢሽን የምንለው ይሄ ትልቅ እና ምናልባትም በኢትዮጵያ የመጀመሪያው ነው ብዬ የማስበው ኤግዚቢሽን ነው እና ትልቅ ፋይዳ አለው ብዬ ነው የማስበው እንደኔ።
በዚህ አውደ ርዕይ ላይ የተሳተፉት ሲራክ ይልማ፣ በስርዓት ቱሉና ለይኩን ግርማ በግላቸው የራሳቸውን አሻራ የተዉትና አድናቂዎችን ያፈሩት ባለሙያዎቹ ለበርካታ ዓመታት በጋራ የመስራት ባህልን አዳብረዋል። በተምሳሌትነት ሊጠቀስ የሚችለው አብሮነት በዘርፉ ውስጥ ያላቸውን ስፍራ የበለጠ ለማሳደግ ተከታታይ ስራዎችን በጋራ ለመስራት የነበረውን ሚና ሲራክ ይልማ እንዲህ ገልጸዋል።
አብሮ ለሀያ ዓመት በመዝለቅን የኛ ስቱዲዮ ቀዳሚ የሚያደርገው ይመስለኛል። በጣም ብዙ ጥቅም አለው። በሀሳብ ትደጋገፋለህ። የስራዎቻችንን ሀሳብ በማጠናከር ስህተትም ከታየ ስራችን ላይ ስህተቱን ነቅሶ በማውጣት በመነጋገር ኢቨን ዲስከሽን ራሱ የሀሳብ አይዲያ ዲስከሽን በማድረግ ራሱ እኔ ያልታየኝን ፐርስፔክቲቭ የስራዎችን ስህተት ሌላኛው ጓደኛ ያሳየኛል። ለይኩን ወይ ደግሞ አብሮን እየሰራ ያለው ብስራት ስህተቱን ያሳየኛል። በጣም ትልቅ መደጋገፍ ነገር አለው። በህይወቴ ውስጥ ትልቅ ተጽዕኖ ፈጥረዋል ከምላቸው ሰዎች ውስጥ እንግዲህ ልጠራቸው የምችለው ብስራትና ለይኩንን ነው። አብሮ እንድናስራት የሚያክል ነገር ምንም ነገር የለም።
የቅምቀማው ደር የአዘጋጅ ሰዓሊያን በቀጣይ ሌሎች ማህበረሰባዊ ፋይዳ ያላቸውን ስራዎች ለእይታ ለማቅረብ እቅድ እንዳላቸው ነግረውኛል። ታዲያ ስራዎቻቸው ለህዝብ መቅረባቸው ይቀጥል ዘንድ የዓላማ ተጋሪዎች ድጋፍ ሊነጥፍ እንደማይገባ አጽንኦት ሰጥተዋል። ሰዓሊ ላይኩን ግርማ በድጋሚ
አሁን ይሄ ጥምረት ለህይወት ኢትዮጵያ ቢባል ኤንጂኦ እነዚህ ማህበራዊ ጉዳዮችን ዕለት ከዕለት መነሳት አለበት ብሎ ሁሌ ብዙ ሀሳቦች ናቸው። ምናልባት ቅምቀማ የመጀመሪያው ይሁን እንጂ በጣም ብዙ ሀሳቦች ላይ በጣም ትልቅ ገዢ የሆኑ ሀሳቦች ላይ ይህን ኤግዚቢሽን ጊዜ አሳይተናል። ግን አሁን በዚህ አይነት በአንድ ተቋም እነዚህ ሀሳቦች ተገልጸው ይሄዳሉ ሳይሆን በእኛ ብቻ ባይሆንም በብዙ ኢትዮጵያን ሰዓሊዎች እንዲሁም በካርቱን አርት ላይ በተለያየ ሚዲያም ኢቭን ፔንቲንጉም በስክላፕቸሩም በሌላውም እነዚህ ሀሳቦች ተጠናክረው እየተነገሩ ማለፍ አለባቸው ብዬ አስባለሁ። እና ይህንንም ደግሞ ከወዲሁ የተለያዩ ተቋማቶች ቢያግዙና ቢረዱ ይህንን ነገር ሞር ሀሳብን እንደ ሀገር የምናንጸባርቅበት የተለያየ ኢትዮጵያ የተለያየ አይነት ባህል የተለያየ አይነት ኔሽን ያላት ሀገር ነች እና ብዙ ሀሳቦችን የምናወራበት ትልቅ መድረክ ነው እና ቢታገዝና ቢደገፍ ጥሩ ነው። ከመንግስትም ከተለያዩ የግል ተቋማትም ቢደገፍ ጥሩ ነው ብዬ አስባለሁ።
ባረቄ ጠርሙስ፣ ጥርሱ የረገፈ ጠጪ፣ ከሐኪሙ ጋር መግባባት ያቃተው የውስኪ ምርኮኛ፣ ኃላፊነቱን የረሳ የአገር ዘብ፣ የዘንድሮውን ቅምቀማ ውደር የታደሙት አይን ላይ ደጋግመው የሚከሰቱ ምስሎች ሊሆን ይችላሉ። ከአስቂኝ ስዕሎቹ ባሻገር ግን ልክ የሌለው መጠጥ አንገት የሚያስደፋ መዘዝ እንዳለው ሰዓሊያኑ እንዴት ዘነጋ እንደማይሹ ከቆይታችን ተረድቻለሁ። ለአሜሪካ ድምፅ ሀብታሙ ስዩም፣ ዋሽንግተን ዲሲ። መሰናዶ ስንሻገር የኦሮሚያ ክልላዊ መንግስት ከጉጂ ዞን ወደ አዲሱ ምስራቅ ቦረና ዞን ባካለለው ጎሮዶላ ወረዳ ላይ የ8ኛና 6ኛ ክፍል ሞዴል ፈተና ጋር በተያያዘ በተነሳ ተቃውሞ 12 ተፈታኞች መታሰራቸው ተሰምቷል። ይህን የተመለከተውን ዘገባ ደግሞ ፀሐይ ዳምጠው ታሰማናለች።
የኦሮሚያ ክልላዊ መንግስት ከጉጂ ዞን ወረዳ አዲሱ ምስራቅ ቦረና ዞን ባካለለው ጎሮዶላ ወረዳ የተነሳው ቅሬታና ተቃውሞ አሁንም በተለያዩ መንገዶች እየተገለጸ መቀጠሉን ነዋሪዎች ይናገራሉ። የወረዳው 8ኛና የ6ኛ ክፍል ሞዴል ፈተና ተፈታኞች ያነሱት ቅሬታ የዚሁ ተከታይ እንደሆነ የአሜሪካ ድምጽ ያነጋገራቸው ተማሪዎች አስረድተዋል። በደህንነት ስጋት ምክንያት ስሙ እንዳይጠቀስ የጠየቀው በጎሮዶላ ወረዳ የሐረቀሎ ከተማ ነዋሪና የ8ኛ ክፍል ተማሪ የሆነው ወጣት የዘንድሮ ትምህርት የተጀመረው እጅግ ዘግይቶ ባለፈው ሚያዝያ ወር 2016 ዓመተ ምህረት እንደነበር አስታውሷል።
የዘመኑ ትምህርት የተጀመረው እጅግ ዘግይቶ በሚያዝያ ወር 2016 ዓመተ ምህረት ነው። ትምህርት ያስጀመሩንም ወረዳዋ በጉጂ ዞን ስር እንደምትቀጥል በመግለጽ ነው። ትምህርቱን ተመዝግበን ብንጀምርም ምንም አልተማርንም። አሁን ደግሞ የሚኒስትሪ ፈተና ደርሷል። ሞዴል ትፈተናላችሁ ተባልን። እንዴት ነው ሳንማር የምንፈተነው ብለን ብንጠይቅ ግዴታ ነው ተባለ። ተስማምተን ስንመጣ ደግሞ በምስራቅ ቦረና ስር ሆናችሁ ነው የምትፈተኑት ስለተባልን ፈተናውን ትተን ወጣን። በትምህርት ቤት ውስጥ ድምጻችንን ማሰማት ስንጀምር በጸጥታ ኃይሎች አስገበቡን። የተያዘው ተያዘ፣ ያመለጥነውም ይኸው ተበታትነን ከከተማው ወደ ጫካ ሸሽተናል።
የ8ኛ ክፍል ተማሪ መሆኑን ገልጾ በተመሳሳይ ምክንያት ስሙ እንዳይጠቀስ የጠየቀው ሌላ ተማሪ በአመቱ 8ኛ ወር ላይ ትምህርት እንድንጀምር የተገደድነው በከተማው ውስጥ የምንገኘው እና በቁጥር ጥቂቶች ነን ሲል ሁኔታውን አብራርተዋል።
የምስራቅ ቦረና አደረጃጀትን በመቃወም ሁሉም የጉጂ ዞን ህዝብ የመብት ጥያቄ ሲያቀርብ ነበር። ይሁንና ከአንድ ወር በፊት አንዳንድ ተማሪዎችን መርጠው አወያዩን። ከዚያም አቅም ለሌለን የተወሰነ ገንዘብ ሰጥተውን ትምህርት እንድንቀጥል ጠየቁን። ነገር ግን በምስራቅ ቦረና ዞን እንደማንተዳደር ገልጸንላቸው ነበር። ችግር የለውም፣ መንግስትም ትኩረት ሰጥቶ ለህዝቡ ጥያቄ ምላሽ ለመስጠት እየሰራ ነው አሉን። ግንቦት 14 ቀን ሞዴል ትፈተናላችሁ ብለውን ሲጠሩን ቃላቸውን አጥፈው የፈተናውን መታወቂያ በምስራቅ ቦረና ስም ሰርተው አመጡ። እኛም ፈተናውን ጥለን ወጣን። ለማስገደድም ሞክረው አመለጥናቸው። 12 ተማሪዎች ታስረዋል። የተማሪዎች ቤተሰቦች እንዲሁም መምህራንና እኛም ሸሽተን ነው ያለነው።
ተማሪዎቹ ዛሬም ስጋት ውስጥ ነን ሲሉ ገልጸዋል። የስድስተኛ ክፍል ተማሪ መሆኑን የተናገረው ሌላ ተማሪም መንግስት ለችግሩ እልባት ካልሰጠ ሁኔታው ሊባባስ እንደሚችል አመልክቷል። የኦሮሚያ ክልል ምክር ቤት የካቲት 20 ቀን 2015 ዓ.ም በአዲስ መልክ ምስራቅ ቦረናን 21ኛ ዞን አድርጎ ማደራጀቱ ይታወሳል። አዲሱ አደረጃጀት በአንዳንድ ወረዳዎችና ዞኖች ላይ ተቃውሞ አስነስቶ የሰው ህይወት መጥፋቱንና ንብረት መውደሙን የየአካባቢው ነዋሪዎችን አነጋግረን መዘገባችን ይታወሳል። አሁንም ግን ችግሩ አልተቀረፈም የሚሉ የጎሮዶላ ወረዳ ነዋሪዎች በርካቶች ናቸው። በወረዳው ከተማ ሐረቀሎ ከተማ የትራንስፖርትና የንግድ ቤቶች እንቅስቃሴ በከፊል እንደሌለ ተማሪዎቹ ለአሜሪካ ድምጽ ገልጸዋል። የክልሉ መንግስት ለችግሩ ትኩረት ሰጥቶ መፍትሄ እንዲያመጣ ተማጽነዋል። በወረዳው ከተማ ውስጥ
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። የነገ ሰው ይበለን።